የምስራች ድምጽ ነው።
ተስፋ ለሴቶች በምስራች ድምጽ መገናኛ ዘዴዎች ተዘጋጅቶ የሚቀርብላችሁ ሳምንታዊ ፕሮግራም ነው። የሲ ፕሮግራም አላማ ለሴቶች ችግራቸውን በማስገንዘብ ለችግራቸው መፍትሄ ለመጠቆምና በመንፈሳዊ ህይወታቸው እንዲበረቱ ለማስተማርና አብሮ በመጸለይ ለውጥ እንዲያመጡ ለመርዳት ነው። ተስፋ ለሴቶች ሰላም ጤና ይስጥልኝ የተወደዳችሁ የፕሮግራማችን ተከታታዮች እንደምን አመሻችኋል። የጌታ ጸጋና ሰላም ይብዛላችሁ ይያልን የዛሬውን ፕሮግራማችንን እንጀምራለን። በዛሬው ዝግጅታችን አካል ጉዳተኛ የሆኑ ሰዎችን ወደ ራሳችን ማቅረብ እንዳለብንና ኢየሱስ የአይነ ስውሩን አይን ማብራቱን እናያለን። ፕሮግራሙን አዘጋጅቼ በማቅረብ እኔ አስራት ፈይሳና በቴክኒኩ አለማየሁ ዳዊት እስከ ፍጻሜ አብረናችሁ ነን። እናንተም ከኛ ጋር ሆናችሁ ፕሮግራሙን እንድትከታተሉ በአክብሮት እንጋብዛችኋለን። በቅድሚያ እግዚአብሔር ጊዜውን እንዲባርክልን አብረን እንጸልይ። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ስም እናመሰግናለን። ጌታ ሆይ ስለዚህ ጊዜና ሰዓት ክብር ሁሉ ለስምህ ይሁን። አሁንም እግዚአብሔር ሆይ ሰጠህንን እችን ቆይታችን እንድትባርክልን እንድታስተምረን በጌታ በኢየሱስ ስም ለምንሃለን። አሜን። የዛሬው ፕሮግራማችን ትኩረት እንግዲህ እንግዳን ተቀብሎ ሰላም አስተናገድ ነው። በባህላችን እንግዳን ተቀብሎ ማስተናገድ እጅግ የተለመደ ነገር ነው። ነገር ግን ምን ተጨማሪ ነገሮችን ማድረግ እንዳለብን አብረን እናያለን። እግዚአብሔር አምላካችን አምላካችን ለፍጥረታቱ ስለሚያደርገው እንክብካቤ ራሱ በቃሉ ላይ ተጽፎ እናገኛለን። በመዝሙር በቅንፍ 104 ከቁጥር 10 እስከ 23 ላይ እንዲህ ይላል። ምንጮችን ወደ ቆላዎች ይልካል፣ በተራሮች መካከል ውሆች ያልፋሉ። የዱር አራዊትን ሁሉ ያጠጣሉ፣ የበረሃ አህያዎችም ጥማታቸውን ይረካሉ። የሰማይ ወፎችም በእነርሱ ዘንድ ያድራሉ፣ ከድንጋዩ ስንጥቅ መካከልም ይጮሃሉ። ተራሮችን ከላይ የሚያጠጣቸው ከሥራ ፍሬ ምድር ትጠግባለች። እንጀራን ከምድር ያወጣ ዘንድ ለምለሙን ለሰው ልጆች ጥቅም ሳርንም ለእንስሳ ያበቅላል። ወይን የሰውን ልብ ደስ ያሰኛል፣ ዘይትም ፊትን ያበራል፣ እህልም የሰውነትን ጉልበት ያጠነክራል። የእግዚአብሔር ዛፎች እርሱም የተከላቸው የሊባኖስ ዝግባዎች ይጠግባሉ፣ በዚያም ወፎች ይዋለዳሉ። የሽመላ ቤትም የእነርሱ ጎረቤት ነው። ረጃጅም ተራራዎች ለዋላዎች፣ ድንጋዮችም ለሽኮኮዎች መሸሻ ናቸው። ጨረቃን ለጊዜዎች አደረገ፣ ፀሐይም መግቢያውን ያውቃል። ጨለማ ታደርጋለህ፣ ሌሊትም ይሆናል፣ በእርሱም የዱር አራዊት ሁሉ ይወጡበታል። የአንበሳ ግልገሎች ለመንጠቅ ይጮኻሉ፣ ከእግዚአብሔር ምግባቸውን ይሻሉ። ፀሐይ ስትወጣ ይሰበሰባሉ፣ በየዋሻቸውም ይተኛሉ። ሰው ወደ ተግባሩ እስኪመሽም ድረስ ወደ ሥራው ይወጣል ይላል። ውድ እህቴ ሆይ ይህንን የዳዊት መዝሙር ወደድሽው? እግዚአብሔር ይህንን ዓለም ሲፈጥረው ሁሉም ነገር በትክክል አብሮ ሆኖ እንዲሠራና ትክክል አድርጎ ነው። ስለዚህ ለእያንዳንዱ ፍጥረት ስፍራ አለው፣ እኛ የሰው ልጆችን ጨምሮ ማለቴ ነው። እግዚአብሔርም የሚያስፈልገንን ሁሉ መስጠቱን ቀጥሏል። እግዚአብሔር አምላክ እንዲህ መልካም የሚያደርግ ከሆነ እርሱን የሚከተሉትም የእርሱን ፈለግ መከተል አለባቸው። በመጽሐፍ ቅዱስ ውስጥ እግዚአብሔር ለሕዝቡ ሕግና ደንብን ሰጥቷቸው ነበር። ለምሳሌ በዘዳግም ምዕራፍ 14 ቁጥር 28 ላይ እንዲህ ይላል፣ በየሶስተኛው ዓመት መጨረሻ በዚያ ዓመት የፍሬህን አስራት ሁሉ አምጥተህ በአገር ደጅ ውስጥ ታኖረዋለህ። ሌዋዊውም ካንተ ጋር ክፍልና ርስት የለውምና በአገር ደጅ ያለ መጻተኛ፣ ድሃ አደግም፣ መበለትም መጥተው ይበላሉ ይጠግባሉም። ይኸውም አምላክ እግዚአብሔር በምታደርገው በእጅ ሥራ ሁሉ ይባርክ ዘንድ ነው ይላል። ይህ ሕግ የሚለው የእግዚአብሔር ሕዝብ ለመጻተኛና ለችግረኛ መራራት እንዳለበት ነው። ምክንያቱም እነርሱ ማለትም የእግዚአብሔር ሕዝብ ራሳቸው በአንድ ወቅት በሌላ ሀገር መጻተኞች ነበሩና፣ እግዚአብሔር ግን ረድቷቸው ከዚያ ወጡ። ስለዚህ እነርሱ ረዳት ለሌላቸው ሰዎች ጥሩ ረዳት መሆን ይጠበቅባቸዋል። መበለቶችና ድሃ አደጎች ወይም ወላጅ አጥ ልጆች ለጥቃት የተጋለጡ ናቸው። በዚህ በእኛ ዘመንም ይህ እጅግ የተለመደ ነገር ነው። እግዚአብሔር መበለቶችና ወላጅ አጥ ልጆችን እንድንንከባከባቸው ይፈልጋል። ብዙውን ጊዜ ባህሪያቸው አስቸጋሪ የሆኑ ሰዎችን አንጠጋቸውም፣ ምክንያቱም በአብዛኛው ደስ የሚለን የሚወዱንን ሰዎች መንከባከብ ነው። ውድ እህቴ ሆይ በአካባቢሽ ያለ ወዳጅ ዘመድ የሌለው መጻተኛ ሰው ቤትሽ ጋብዘሽ ታውቂያለሽ? ምናልባት ያ ሰው ወይም ያቺ ሴት ከአንቺ ጋር በዘርና በቋንቋ አንድ አትሆኑ ይሆናል። አለባበሷ፣ አመለካከቷ፣ ሌላም ሌላም ደስ የማይል ነገሮች ሊኖራት ይችላል። እግዚአብሔር ግን ለሁላችንም መልካም አምላክ ነው፣ ሁላችንንም ይንከባከበናል። ስለዚህ እኛም ሌሎችን በፍቅርና በይቅርታ እንድንንከባከባቸው ይፈልጋል። አንዳንድ ጊዜ ጥሩ ጥሩ ምግብ ሰርተን ቤት ውስጥ እያለ ድሃና ችግረኛ ሰው ሲመጣ ያንን ማካፈል አንፈልግም፣ ሌላ ደረቅ ነገር እንሰጣለን። የምናከብረው ሰው ቢመጣ ግን ከጉሮሯችን ነጥለን ምናልባት እኛ ራሳችን የማንበላውን ጥሩ ነገር እናካፍላለን። ነገር ግን እግዚአብሔር ያለንን እንድናካፍል ይፈልጋል። ያለንን የእግዚአብሔርን ቃል፣ መልካም የማበረታቻ ቃላት ማካፈል እንችላለን። ኢየሱስና ደቀ መዛሙርቱ የተመቻቸ የሚኖሩበት ቤት አልነበራቸውም። ስለ እግዚአብሔር ፍቅር እያስተማሩ ብዙ ይጓዙ ነበር። አንዳንድ ጊዜ ሰዎች በቤታቸው ያሳድሯቸው ነበር፣ አንዳንድ ጊዜ ደግሞ ውጪ ወይም ደጅ ሊተኙ ይችላሉ። የተመቻቸ ሕይወት አልነበራቸውም። አንድ ቀን እንደ ለማዳቸው ሲጓዙ ቢታንያ ወደምትባል መንደር መጡ። እዚያ ጥቂት ወዳጆች ነበሯቸው። እነርሱም ሁለት እህትማማቾች ማርታና ማርያም እንዲሁም ወንድማቸው አላዛር ናቸው። ማርታ ኢየሱስ ወደ ቤት እንዲገባና እንዲቀመጥ ጋበዘችው። የእርሷ ሐሳብ ቆንጆ ምግብ ሰርታ ለአንድ እንግዳ የሚደረገውን ሁሉ ክብር ለኢየሱስ ለማድረግ ነው። ስለዚህ በጣም በሥራ ተባክን ጀመር። ስለምታዘጋጀው ምግብና አጠቃላይ መስተንግዶ ደፋ ቀና ትላለች። ማርያም ግን በኢየሱስ እግር ስር ተቀምጣለች። እስኪ ታሪኩን ከመጽሐፍ ቅዱስ አብረን እናንብበው። ወንድማችን አለማየሁ ዳዊት ያነብልናል።
ኢየሱስና ደቀ መዛሙርቱ መንገድ ሲሄዱ ኢየሱስ ወደ አንድ መንደር ገባ። ማርታ የተባለች አንዲት ሴትም በቤቷ ተቀበለችው። እርሷም ማርያም የተባለች እህት ነበረቻት። ማርያምም ቃሉን እየሰማች በጌታ እግር ስር ተቀምጣ ነበረ። ማርታ ግን በሥራ ብዛት ትባክን ነበርና ወደ እርሱ ቀርባ፣ ጌታ ሆይ እህቴ ሥራውን ለእኔ ብቻ ጥላ ስትቀመጥ ዝም ትላለህን? እንድታግዘኝ ንገራት እንጂ አለችው። ጌታ ግን እንዲህ ሲል መለሰላት፣ ማርታ ማርታ፣ ስለ ብዙ ነገር ትጨነቂያለሽ ትዋከቢያለሽም፣ የሚያስፈልገው ግን አንድ ነገር ብቻ ነው። ማርያም እኮ የሚቻለውን ድርሻ መርጣለች፣ ይህም ከእርሷ አይወሰድም።
ውድ እህቴ ሆይ ስለዚህ ታሪክ ምን ትያለሽ? ኢየሱስ ያን ያክል የተጨነቀችበትን ምግብ አይደለም በዋናነት የሚፈልገው። ከዚያ ይልቅ የእነርሱን አብሮነት፣ ጊዜ፣ ትኩረትና ጓደኝነት ነው የፈለገው። ከጣፋጭ ምግብ ይልቅ ለኢየሱስ የተሻለው ነገር ከእርሱ ጋር የምታሳልፈው ውድ ጊዜ ነው። ከዚህ ታሪክ የምንማረው ትልቁ እንግዳችን ከእኛ የሚፈልገው እርሱን ማዳመጣችንን ነው። ከምንሰጠው ምግብ ይልቅ ለመስማትና ለማዳመጥ የምንሰጠው ትኩረት ትልቅ ዋጋ አለው። ስለዚህ ለዚህ ትልቅ ትኩረት ልንሰጥ ይገባናል። ውድህቲ ሆይ ዛሬ ስለ ጸሎት እንድንነጋገር ፈልጋለሁ። ጸሎት ምንድን ነው? ለምንድን ነው የምንጸልየው? ወደ ማን ነው የምንጸልየው? በአጠቃላይ ጸሎት ምንድን ነው? መጽሐፍ ቅዱስ ስለ ጸሎት በጣም ብዙ ቦታ ይናገራል። የት እንደመጀመር እንጃ። በቅድሚያ ግን ጥቂት ጥያቄዎችን ልጠይቅሽ። እኔ ሁልጊዜ የሬዲዮ ፕሮግራም ሳዘጋጅ ካንቺ ጋር ባወራ ለምጠይቀው ጥያቄ ከኔ ጋር ሆነሽ መልስ ብትሰጪኝ እወዳለሁ። ቢሆንም ግን የምጠይቅሽን ጥያቄዎች በውስጥሽ ይዘሽ በዚህ ፕሮግራም ውስጥ መልሱን እንድታገኚ አበረታታሻለሁ። አሁን ወደ ጥያቄ ላምራ። ውድ እህቴ ሆይ ጓደኛ አለሽ? በእርግጠኝነት ቢያንስ አንድ ጓደኛ አለሽ፣ ምናልባትም ከዚያም በላይ። አንዳንዶቹ ከቤተሰብ አባላት መካከል ሊሆኑ ይችላሉ። ታዲያ እነዚህን ጓደኞችሽን እንዴት አገኘሻቸው? ስታገኛቸው ምን አብረሻቸው ታወሪያለሽ? እነዚህን ጥያቄዎች ያነሳሁት ስለ ጸሎት ላወራ ስለሆነ ነው። መጽሐፍ ቅዱስ ሲናገር እግዚአብሔር እኛን የፈጠረን ከእርሱ ጋር ወዳጆች ወይም ጓደኞች እንድንሆን ነበር። በራእይ ምዕራፍ 4 ቁጥር 10 እስከ 11 ላይ እንዲህ ይላል፣ 24ቱ ሽማግሌዎች በዙፋን ላይ በተቀመጠው ፊት ወድቀው ከዘላለም እስከ ዘላለም በሕይወት ለሚኖረው እየሰገዱ ጌታችንና አምላካችን ሆይ አንተ ሁሉን ፈጥረሃልና ስለ ፈቃድህም ሆነዋልና ተፈጥረውማልና ክብር ውዳሴ ኃይልም ልትቀበል ይገባሃል እያሉ በዙፋኑ ፊት አክሊላቸውን ያኖራሉ ይላል። እንዲሁም በመዝሙር 149 ቁጥር 4 ላይ እግዚአብሔር በሕዝቡ ተደስቷልና የዋሃንንም በማዳኑ ከፍ ከፍ ያደርጋልና ይላል። አይገርምም? እግዚአብሔር እኔና አንቺን በመፍጠሩ ይደሰታል። እኛም ወዳጆቹ እንድንሆን ነው የፈጠረን። ታዲያ የሚወደን ጓደኛችን ሆኖ እንዴት ሳናወራው እንቀራለን? እግዚአብሔር ጓደኛ ሊያደርገን ስልሽ እንዴት ይሆናል? ታላቅ አምላክ እንዴት ነው ከኔ ከሴት ጋር ጓደኛ ሊሆን የሚችለው ልትይ ትችያለሽ? እስኪ ወደ መጀመሪያው የሰው ልጆች አፈጣጠር መለስ ብለን እንይ። ዘፍጥረት ምዕራፍ 1 ቁጥር 26 28 ላይ እግዚአብሔርም አለ፣ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር አሶችንና የሰማይ ወፎችን እንስሳትንና ምድርን ሁሉ በምድርም ላይ የሚንቀሳቀሱትንም ሁሉ ይግዙ። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔርም ባረካቸው እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሏት፣ ግዙአትም፣ የባህርን አሶች፣ የሰማይን ወፎች፣ በምድር ላይ የሚንቀሳቀሱትን ሁሉ ግዙአቸው ይላል። እንዲሁም በዘፍጥረት ምዕራፍ 2 ከቁጥር 7 እስከ 9 ላይ እግዚአብሔር አምላክም ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወት እስትንፋስን እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ። እግዚአብሔር አምላክም በምስራቅ በኤደን ገነትን ተከለ፣ የፈጠረውንም ሰው ከዚያው አኑረው። እግዚአብሔር አምላክም ለማየት ደስ የሚያሰኘውን ለመብላትም መልካም የሆነውን ዛፍ ሁሉ ከምድር አበቀለ። በገነት መካከል የሕይወትን ዛፍ መልካምንና ክፉን የሚያስታውቀውን ዛፍ አበቀለ ይላል። በዚሁ ምዕራፍ 2 ቁጥር 16 እና 17 ላይ ደግሞ ሌላ ትእዛዝ ሰጣቸው። እግዚአብሔር አምላክም ሰውን እንዲህ ብሎ አዘዘው፣ ከገነት ዛፍ ሁሉ ትበላለ፣ ነገር ግን መልካምንና ክፉን ከሚያስታውቀው ዛፍ አትብላ፣ ከእርሱ በበላህ ቀን ሞትን ትሞታለህና ይላል። ከዚያም አዳምና ሔዋን እግዚአብሔር የሰጣቸውን ትእዛዝ መጠበቅ አልቻሉም። ዘፍጥረት ምዕራፍ 3 ቁጥር 6 እስከ 12 ድረስ እንዲህ ይላል፣ ሴቲቱም ዛፉ ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመጅ ለጥበብም መልካም እንደሆነ አየች፣ ከፍሬውም ወሰደችና በላች፣ ለባሏም ደግሞ ሰጠችው፣ እርሱም ከእርሷ ጋር በላ። የሁለቱም ዓይኖች ተከፈቱ፣ እነርሱም ራቁታቸውን እንደሆኑ አወቁ። የበለስንም ቅጠሎች ሰፍተው ለእነርሱ ለራሳቸው ግልድም አደረጉ። እነርሱም ቀኑ በመሸ ጊዜ የእግዚአብሔርን የአምላክን ድምፅ ከገነት ውስጥ ሲመላለስ ሰሙ። አዳምና ሚስቱም ከእግዚአብሔር ከአምላክ ፊት በገነት ዛፎች መካከል ተሸሸጉ። እግዚአብሔር አምላክም አዳምን ጠርቶ ወዴት ነህ አለው። እርሱም አለ፣ በገነት ድምፅህን ሰማው፣ ራቁቴንም ስለሆኑ ፈራው፣ ተሸሸኩም። እግዚአብሔርም አለው፣ ራቁትን እንደሆነ ማን ነገረህ? ከእርሱ እንዳትበላ ካዘዝኩ ዛፍ በውኑ በላህን? አዳምም አለ፣ ከእኔ ጋር እንድትሆን የሰጠኝ ሴት እርሷ ከዛፉ ሰጠችኝና በላው። እግዚአብሔር አምላክም ሴቲቱን ይህ ያደረግሹ ምንድን ነው? አላት። ሴቲቱም አለች፣ እባብ አሳተኝና በላው። እግዚአብሔር አምላክም እባቡን አለው፣ ይህን ስላደረግህ ከእንስሳት ከምድር አራዊት ሁሉ ተለይተህ አንተ የተረገምህ ትሆናለህ። በሆድህም ትሄዳለህ፣ አፈርንም በሕይወት ዘመን ሁሉ ትበላለህ። በአንተና በሴቲቱ መካከል፣ በዘረህና በዘሯ መካከል ጠላትነትን አደርጋለሁ። እርሱ ራስህን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ። ለሴቲቱም አለ፣ በጸነስሽ ጊዜ ጭንቅሽን እጅግ አበዛለሁ፣ በጭንቅ ትወልጃለሽ። ፈቃድሽም ወደ ባልሽ ይሆናል፣ እርሱም ገዥሽ ይሆናል። አዳምንም አለው፣ የሚስትህን ቃል ሰምተሃልና ከእርሱ እንዳትበላ ካዘዝኩ ዛፍም በልተሃልና ምድር ካንተ የተነሳ የተረገመች ትሁን። በሕይወት ዘመንህም ሁሉ በድካም ከእርሷ ትበላለህ። እሾህንና ሜኬላን ታበቅልብሃለች፣ የምድርንም ቡቃያ ትበላለህ ይላል። እግዚአብሔር ግን ለአዳምና ለሔዋን ለዘራቸው አዲስ ተስፋን ሰጥቶ ነበር። በትንቢተ ኢሳይያስ ምዕራፍ 1 ቁጥር 18 ላይ ኑና እንዋቀስ ይላል እግዚአብሔር፣ ኃጢአታችሁ እንደ አለላ ብትሆን እንደ አመዳይ ትነጻለች፣ እንደ ደምም ብትቀላ እንደ ባዘቶ ትጠራለች ይላል። ይህንን ተስፋ ሰጥቶ ጊዜው በደረሰ ጊዜ ጌታ ኢየሱስ ወደዚህ ምድር መጣ። በመጽሐፍ ቅዱስ ውስጥ አንዱ የኢየሱስ ስም አማኑኤል ነው፣ እርሱም እግዚአብሔር ከኛ ጋር ማለት ነው። ኢየሱስ ፍጹም የሆነ መስዋዕት በመሆኑ የሰው ልጆች በእርሱ በማመን እንደገና ከእግዚአብሔር ጋር ያላቸውን ግንኙነት ማደስ ችለዋል። ከዚህ በኋላ ሌላ መስዋዕት ማቅረብ አያስፈልግም። መጽሐፍ ቅዱስ በሮሜ 5 ቁጥር 11 ላይ ይህም ብቻ አይደለም፣ ነገር ግን አሁን መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ እንመካለን ይላል። ውድ እህቴ ሆይ እግዚአብሔር ለምን እንድትጸልይ እንደሚፈልግ ተረዳሽ? በመጀመሪያ ልጁን ልኮ ስላዳነሽ እንድታመሰግኚው ይፈልጋል። እንድታምኚው እርሱንም ተስፋ እንድታደርጊ ይፈልጋል። ምክንያቱም እርሱ ላንቺ ወዳጅሽ ነው። ስለዚህ ሐዘንሽን፣ ደስታሽን፣ ስኬትሽንና ሌላውንም እንድታጫውችው ይፈልጋል። እርሱም ባጋጠመሽ ችግር ሁሉ ሊረዳሽ ይወዳል። የቅርብ ወዳጅሽ መሆንም ይፈልጋል። ስለዚህ ሁልጊዜ ሊያገኝሽና በፊቱ ስትሆኚ ማየት ይፈልጋል። ለዚህ ነው ጸሎት ያስፈልገው። እስኪ አሁን ከኔ ጋር አብረን እንጸልይ። እግዚአብሔር ሆይ እኔን ያንተ ወዳጅ አድርገህ ስለፈጠርከኝ አመሰግናለሁ። ካንተ ጋር ያለኝ ግንኙነቴ ሲበላሽ እርሱን ለማደስ አንድ ልጅን ስለላክህ አመሰግናለሁ። እኔም ያንተ ወዳጅ በመሆኔ በጣም ደስተኛ ነኝ። ሁልጊዜ በፊትህ በመሆን ይህንን ኅብረት በጸሎት እንዳሳድገው እርዳኝ። በጌታ በኢየሱስ ስም አሜን።
Let's see.
እንግዲህ የተወደዳችሁ አድማጮች የዛሬውን ፕሮግራማችንን በዚሁ አጠናቀናል። በፕሮግራማችን ላይ ያላችሁን አስተያየት በአድራሻችን ጻፉልን። አድራሻችን የመስራች ድምጽ መገናኛ ዘዴዎች አገልግሎት ተስፋ ለሴቶች የሬዲዮ ፕሮግራም የመልእክት ሳጥን ቁጥር 1366 አዲስ አበባ ነው። እንዲሁም በስልክ ቁጥራችን 0911416624 እደግመዋለሁ 0911416624 የድምጽ መልእክቶችንና የጽሑፍ መልእክቶችን መተው የምትችሉ ሲሆን እንዲሁም በስልክ ቁጥራችን 0113214417 እደግመዋለሁ 0113214417 መልእክቶቻችሁን ልታደርሱን የምትችሉ መሆኑን እናሳስባችኋለን። እንዲሁም በፌስቡክ ገጻችን የምስራች ድምጽ ወይም EECMY የምስራች ድምጽ መጠቀም የምትችሉ ሲሆን እንዲሁም ዋትስአፕ ለምትጠቀሙ የምስራች ድምጽ ሬዲዮ ብላችሁ ብትገቡ ታገኙናላችሁ። እስካሁን ቆይታችሁ ፕሮግራማችንን ስለተከታተላችሁ ጌታ ይባርካችሁ። ሳምንት በተመሳሳይ ሰዓት እስከምንገናኝ ሰላም ቆዩልኝ።